የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስኩዌስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 1 2014 ዓመተ ምህረት ዝግጅታችን ጀመረ።
ኤክዚት ፈተና ጋር በተገናኘ እደግፋለሁ ነው በግሌ ተማሪዎቹ ዩኒቨርሲቲ ሲወጡ መፈተን እንዳለባቸው ለደረጃው የተቀመጠው ነገር መሟላት እንዳለባቸው እጋራለሁ። ነገር ግን የመጀመሪያ ጊዜው እጅግ በጣም አልቀረበም ወይ?
መቼ ታዲያ?
30 ምናምን አመት እኮ ኖርንበት። እያደር እየወረድን እዚህ ደረጃ ላይ ደረስ። አንድ ቦታ ላይ በዚህ ጊዜ ላይ የሚደርሰው ሲቆጥ ይችላል ኤኒታይም እንዲያነጥር የሚጃበት።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመስሪያ ቤታቸውን የ9 ወራት ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ከምክር ቤቱ አባል የተነሳውን ጥያቄና እርሳቸው የሰጡትን ምላሽ ነው የሰማችሁት። ሙሉን በምሽቱ ዝግጅታችን ታዳምጡታላችሁ። እና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በሶማሊያ 6 የሀገሪቱ አካባቢዎች ከሚያዝያ እስከ መጪው ሰኔ ድረስ ዝናብ ካልጣለ ከፍተኛ ረሃብ ሊያስከትል የሚችል ድርቅ ሊከሰት እንደሚችል የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጀሪክ ትናንት በሰጡት መግለጫ አስጠንቅቀዋል። ቃል አቀባዩ እስከ መጋቢት 29 2014 ድረስ 5.5 ሚሊዮን ወንዶች፣ ሴቶችና ህጻናት ተረጂዎችን ለመርዳት ከተጠየቀው የ1.5 ቢሊዮን ዶላር ውስጥ የተገኘው 4.4% እጅ ብቻ መሆኑን ተናግረዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በትናንትናው ዕለት ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ጋር በስልክ መነጋገራቸውን ዋይት ሃውስ ትናንት ባወጣው መግለጫ አስታውቋል። በሁለቱ አገሮች መካከል ያለውን ግንኙነት ማሻሻልን፣ የኮቪድ-19 ወረርሽኝ በጋራ መከላከልን ጨምሮ በሩሲያው የዩክሬን ወረራ ዙሪያ መነጋገራቸውም ተመልክቷል። ፕሬዝደንት ባይደን በተለይ ለሩሲያው የዩክሬን ወረራ ግልጽና ወጥነት ያለው ዓለም አቀፋዊ ምላሽ የሚያስፈልገው መሆኑን አጽንኦት መስጠታቸው ተመልክቷል። በዩክሬን ስለደረሰው ሰብአዊ ቀውስ፣ ስለ ሸቀጦች ዋጋና የአቅርቦት መስመሮች እንዲሁም ስለ አፍሪካ የምግብ ደህንነት ዋስትና መነጋገራቸው በመግለጫው ተጠቅሷል። ዩክሬን ውስጥ ጦርነቱን የሚሸሹ በሺዎች የሚቆጠሩ ሰላማዊ ዜጎች በተሰበሰቡበት አንድ ባቡር ጣቢያ ላይ በደረሰ የሩሲያ ሚሳኤል ጥቃት ቢያንስ 52 ሰዎች መገደላቸው ከተነገረ አንድ ቀን በኋላ ዛሬ ቅዳሜም የሰዎች መፈናቀሉ መቀጠሉ ተነግሯል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ለትላንቱ ጥቃት ዓለም ጠንካራ ምላሽ እንዲሰጥ ጠይቀዋል። ትናንት የታየው በሩሲያ ኃይሎች የተፈጸመና በጦር ወንጀለኝነት የሚወሰድ ሌላ የቅርብ ጊዜ ጥቃት ነው ብለዋል። ሩሲያ ድርጊቱን አስተባብላለች። የዩክሬን ሰራዊት ወደ ባቡር ጣቢያው በመተኮስ በስፍራው ለሞቱት ሰላማዊ ሰዎች ሞስኮ ተጠያቂ ለማድረግ የታቀደ ተግባር ነው ስትልም ከሳለች። በመላው ዓለም ያሉ መሪዎች ሩሲያንና ጥቃቱን በማውገዝ መግለጫዎችን እያወጡ መሆኑን ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሳውዲ አረቢያ ለዘንድሮ ዓመታዊ የሐጅ መንፈሳዊ ጉዞ ከአገር ውስጥና ከውጭ ለሚመጡ 1 ሚሊዮን መንገደኞች ለመቀበል መወሰኗን ዛሬ ቅዳሜ ባወጣችው መግለጫ አስታውቃለች። በኮሮና ቫይረስ ወረርሽኝ ሳቢያ እንደ አውሮፓ አቆጣጠር በ2020 የፈቀደችው ለ1000 ተጓዦች ብቻ መሆኑ የተመለከተ ሲሆን በተከታዩ ዓመት ሙሉ ክትባቱን ለወሰዱ 60,000 መንገደኞች ክፍት ማድረጓ ተገልጿል። የዘንድሮ ሐጅ በሐምሌ ወር የሚካሄድ ሲሆን የሚፈቀደው እድሜያቸው ከ65 በታች ለሆኑ ሙሉ ክትባት ለወሰዱ ተጓዦች መሆኑ ተገልጿል። የኮቪድ-19 ወረርሽኝ ከመከሰቱ በፊት ወደ ሳውዲ አረቢያ የሚመጡ ተጓዦች አገሪቱ ወደ 12 ቢሊዮን ዶላር ታገኝ እንደነበርም ተመልክቷል። ወደ 35 ሚሊዮን ከሚጠጋው የሳውዲ አረቢያ ሕዝብ ለኮሮና ቫይረስ የተጋለጡ ሰዎች 751 ሺህ ሲሆን 9 ሺህ የሚደርሱ ሰዎች ደግሞ በቫይረሱ ሕይወታቸውን ማጣታቸው ተገልጿል። አንድ ፍልስጤማዊ ታጣቂ ባለፈው አመስ ምሽት በእስራኤል ቴላቪቭ ውስጥ በሚገኝ አንድ ታዋቂ የምሽት ክለብ በመሄድ ባደረሰው ጥቃት 3 እስራኤላውያን ወጣቶች ሲገድል በርካቶችን አቅስሏል። የእስራኤል ጸጥታ ኃይሎች አጸፋውን ለመመለስ ዛሬ ቅዳሜ በምዕራብ ጋዛ ዳርቻ በመትገኝ የጂኒን ከተማ ጥቃት ፈጽመው አንድ ፍልስጤማዊ ሲሞት 12 ደግሞ መቆሰላቸው ተነግሯል። በምሽት ክለቡ ላይ የተካሄደው ጥቃት ተከትሎ የእስራኤል ጠቅላይ ሚኒስትር ናፍታሊ በነት በሰጡት መግለጫ ካለፈው መጋቢት ወር ጀምሮ የጨመረ የመጣውን የሽብር ጥቃት እንዲያበቃ ለማድረግ የጸጥታ ኃይሎች ለሚወስዱት የዘመቻ እርምጃ ሙሉ ነጻነት የሰጧቸው መሆኑን ገልጸዋል። ይህ ጦርነት እንዲያበቃ ምንም ገደብ የለም አይኖርም ብለዋል ጠቅላይ ሚኒስትሩ። የእስራኤል ጸጥታ ኃይሎች ዛሬ ቅዳሜ በጀኒን ከተማ በሚገኙ የፍልስጤማውያን የስደተኞች መጠለያ ጣቢያና አካባቢው ላይ የአሰሳ ዘመቻውን መጀመራቸውን አስታውቀዋል። በዛሬው ጥቃት የተገደለው የ25 ዓመት ወጣት ፍልስጤማዊ አህመድ አልሳዲ አስክሬንና የጋዛ አካባቢ እስላማዊ ሚሊሻ ቡድን ሰንደቅ ዓላማን ያያዙ በርካታ ፍልስጤማውያን በጎዳናዎች ላይ በስተው መታየታቸው ተዘግቧል። ታዋቂው የቪዲዮ መድረክ ዩቲዩብ የሩሲያ ምክር ቤት የዩቲዩብን አገልግሎት ደንቦች ጥሷል በሚል ዛሬ ቅዳሜ የምክር ቤቱን መገናኛ መስመር ከመድረኩ ያገደው መሆኑን አስታውቋል። ይህ በሩሲያ ባለስልጣናት ዘንድ ቁጣን የቀሰቀሰ ሲሆን ለዩቲዩብ ያጸፋው ምላሽ ይሰጣዋል ተብሏል። ንብረትነቱ የጉግል እናት ድርጅት የአልፋቤት ኩባንያ የሆነው ዩቲዩብ የተቋረጠውን አገልግሎት ወደ ስፍራው እንዲመልስ በጉግል ላይ ከሩሲያው ተቆጣጣሪ ባለስልጣናት ግፊት እየተደረገበት መሆኑን ተመልክቷል። ሩሲያው የመገናኛ መስመሮች ቁጥጥር ኃላፊ ሮስኮማንዶዞር በሰጡት መግለጫ የአሜሪካ ቴክኖሎጂ ድርጅቶች ምዕራቡ ዓለም አገራችን ላይ የከፈተውን የጸረ ሩሲያ መረጃ ጦርነት ተባባሪ ሆነዋል ሲሉ ከሰዋል። ጉግል ስለ ጉዳዩ ከሮይተር ለቀረበለት ጥያቄ ምላሽ አለመስጠቱም ተዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 1 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እናቴ ስትወለይ መቻም አቀረች የፍቅሩን ተታደግማ ማለች ሳኩኝ በልጅነት አለቀስኳድጌ የትናንቱ ለጋ ዛሬ ግን ተውልጌ እናቴ ስትወለኝ መቼም አቀረችኝ የፊት ጉደን ተታ ረግማ ማለች በምት መጠረቧ እምዬ ስትወለኝ አስተ
ባልከው ዓለሙ ባላገሩ አይዶል በተሰኘው የሙዚቃ ተሰጥኦ ውድድር ላይ ለመጨረሻ ዙር ካለፉ ድንቅ ወጣት ድምጻውያን መካከል አንዱ ነበር። ቆየት ብሎ ከሚቀርበው ዝግጅት ላይ ቀንጨብ አድርገን ነው ያስደመጥናችሁ። ሙሉን ቆየት ብሎ እናሰማችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። ከ12ኛ ክፍል ፈተና አስተዳደር ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ አይደሉም ሲሉ የትምህርት ሚኒስትሩ ገለጹ። ሚኒስትሩ የመስሪያ ቤታቸውን የ9 ወራት ሪፖርት ለተወካዮች ምክር ቤት ሲያቀርቡ ጥያቄ ካነሱ አካላት ጋር በፈተና ጉዳይ መግባባት ላይ እንደተደረሰ ቢገልጹም በዚህ ጉዳይ ከሚኒስትሩ ጋር አልተነጋገርንም ያሉት የህዝብ እንባ ጠባቂ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ አሁንም ጥያቄዎች መኖራቸውን ገልጸዋል። ከፈተና ጋር በተያያዘ ያጋጠመው ዋነኛ ተግዳሮት የፈተና ስርቆት መሆኑን የተናገሩት ፕሮፌሰር ብርሃኑ ፈተና በኦንላይን ለመስጠት ከፍተኛ ጥረት እየተደረገ መሆኑንና ይህ ባይሳካ እንኳን ቀጣዩን ፈተና በዩኒቨርሲቲ ተቋማት ለመስጠት መታቀዱን ለተወካዮች ምክር ቤት አብራርተዋል። ሄኔዲ አባተ ስርስራለው
የትምህርት ሚኒስቴርን የዘጠኝ ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዋነኛ ትኩረት ከሰጡባቸው ጉዳዮች መካከል በብዙዎች ዘንድ ቅሬታን ያስነሳው የ12ኛ ክፍል አገር አቀፍ ፈተና የትምህርት ጥራትና አሳሳቢ ደረጃ ላይ ደርሷል ያሉት የፈተና ስርቆት ጉዳይ ይገኙበታል። ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ኛ ክፍል ፈተና በተመለከተ ባቀረቡት ሪፖርት በአጠቃላይ 598676 ተማሪዎች መፈተናቸውንና ይህም ካለፈው አመት ጋር ሲነጻጸር ቁጥሩ በሁለት እጥፍ እንደሚጨምር ገልጸዋል። ሆኖም ፈተናው በአብዛኛው በሰላም መጠናቀቁን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአንድ የፈተና ጣቢያ ግን ፈተናውን በታጠቁ ኃይሎች በመታገዝ ለመስረቅ በተደረገ ግብግብ የሶስት ፖሊሶች ህይወት እንዳለፈ አንስተዋል። ከፈተናው በኋላ ከህብረተሰቡ የተነሱ ቅሬታዎችን በተመለከተ ደግሞ ተከታዩን ብለዋል።
በፈተና አርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ተረተረ። በተጨማሪም ስለ ፈተና አርማቱ ውጤት ጥርጥርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከአርማት ውጤት ጥርጥርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ተደረገበት መጠነኛ ችግሮች ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ በተጠበቀ ሆኖ በመጀመሪያው ዙር ፈተናው ከስነዜጋና ስነምግባር ትምህርት ጋር ተያይዞ ፈተናው መውጣቱና በሁሉም ትምህርት ቤቶች ለሁሉም ተማሪዎች በሚባል ደረጃ መሰራጨቱ በውጤት ትንተና ተረጋግጦ ቀሪ እንዲሆን ከመደረጉ ውጪ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደርና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት አረጋግጣለሁ።
ሚኒስትሩ በቀረቡት ቅሬታዎች ዙሪያ ከሚመለከታቸው አካላት ጋር መግባባት ላይ መደረሱን ቢገልጹም የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብ እንባ ጠባቂ ተቋም ቅሬታዎቹ እስካሁን በቂ ምላሽ እንዳላገኙ አስታውቋል። በቅሬታዎቹ ዙሪያ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተከታዩን ምላሽ ሰጥተዋል።
በዚህ ጉዳይ አልተነጋገርንም እስካሁን ቅሬታም እየቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልልና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛ አሁን ተማሪዎች እየጠየቁ ነው ያለው ቢያንስ ጥያቄያችን ደርሷል ወይስ አልደረሰም የሚለውን ራሱ ማረጋገጥ አልቻልንም የሚል አሳብ ነው ያላቸው።
የህዝብ ተወካዮች ምክር ቤት አባላትም እንዲሁ በተማሪዎች ፈተና ጉዳይ ላይ ጥያቄዎችን ያነሱ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ የቋሚ ኮሚቴውንና ከህብረተሰቡ የተነሱ ጥያቄዎችን አቅርበዋል።
የ12ኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከመስተናገድ አኳያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል?
የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል።
ከእርማት ጋር ተያይዞ ምንም አይነት የአሰርኪ ስህተት በተለያየ አካላት ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአሰርኪ አግባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚህ አኳያ ችግሮችን በተለይ በእኛ ደረጃ ማኔጅ ማድረግ የምንችለው ማስተካከል የምንችለው ለማስተካከል ጥረት ያደረግንበት ሁኔታ አለ። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱ ተማሪዎች በጣም ብዙ ናቸው። ኦልሞስት ወደ 30,000 የሚጠጉ ናቸው። ስለዚህ እዚህ አቀባበል ላይ ፍጥነት ችግር እንደነበረ አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ነው። ስለዚህ እዚህ አቀባበል ላይ የነበረውን ክፍተት አርመን እስከ ትላንት ወዳ ድረስ ልጆች ያለገደብ ቅሬታቸው እንዲያይ ተሰጥተን በዛ ልክ እየተሰራ መሆኑንም ተከበረው ምክር ቤት እንድንረዳ እንፈልጋለን።
በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ከህብረተሰቡ ያሰባሰባቸውን ጥያቄዎችም ለትምህርት ሚኒስቴር ያቀረበ ሲሆን ከጥያቄዎቹ መካከል ከዩኒቨርሲቲ መግቢያ ነጥብና በፈተና ምዘና በግጭት ውስጥ የነበሩ አካባቢዎች ከሌሎቹ ጋር በተመሳሳይ መታየታቸውን የሚመለከት ይገኝበታል።
በ2013 12ኛ ክፍል ብሔራዊ ፈተና የመቁረጫ ነጥብ በመንግስትም ሆነ በግል ዩኒቨርሲቲዎች ለመግባት የተቀመጠው ውጤት የሀገሪቷን ነባራዊ ሁኔታ ያላገናዘበ በመሆኑ አሁን ምን ታስቧል? ከአዲስ አበባ ጦርነት በነበረባቸው አካባቢዎችና ክልሎች የተፈተኑ ተማሪዎች እንዴት አንጻራዊ ከሆነው ክልል ወይ አካባቢ ጋር እኩል ይታያል? አማራ ክልል ደግሞ ወሎ ዞን
የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ለነዚህ ጥያቄዎች ተከታዩን ምላሽ ሰጥተዋል።
ሁለተኛ ዙር የተፈጠሩ እነኛ አካባቢዎች አሁን መስጠት አንችልም ብሎ ክልሎች በሰጡን መረጃ መንሻ ነው አፋር፣ አማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝ የተወሰኑ አካባቢዎች ላይ ሁለተኛ ፈተና የመጣው በዚህ ምክንያት ነው። የሀገር ህልውናን ለማስከበር ዘመቻ ውስጥ ነው የነበረችው ሀገር። ትክክል ነው። በአስቸጋሪ ሁኔታ ውስጥ ሆነው ነው ተማሪዎቻችን የተፈተኑት። እውነት የውጤት መቀነስ ጋር ከተገናኘ ግን እንደ ሀገር ያለንበት ሁኔታ እንደተጠበቀ ሆኖ በአዲስ አበባም ከታሰበው በላይ ውጤት ቀንሷል። በአዲስ አበባም ጭምር እንግዲህ አዲስ አበባ ግንባር አልነበረም። አዲስ አበባ አስቸጋሪ ሁኔታ ውስጥ የነበረ ክልል አልነበረም። አጠቃላይ ግን እንደ ሀገር የነበርንበት ሁኔታ ተጽዕኖ ማሳደሩ ግልጽ ነው። ከክልል ክልል ያለ የውጤት መዋዠቅ ከአመት አመት እኛ የአስር የአስራ ሁለት አመት መረጃ ማየት ሞክረናል። በአንደኛው አመት አንዱ ክልል ከፍ ይላል፣ ሌላ አመት ሌላው ክልል ዝቅ ይላል። ይሄ የተለመደ በፈተና ውጤት ትንተና ውስጥ የምናየው ጉዳይ ነው። የዚህ አመቱ ግን የፈተና ውጤት መቀነስ ብቻ ሳይሆን የተፈተነው ቁጥር ከአምናው 323,000 ከሞላ ጎደል እጥፍ ያደረገው ቁጥር ይህ ምን ያመጣል? የዩኒቨርሲቲዎቻችን አቅም በአንድ ጊዜ እጥፍ ማድረግ ስለማንችል፣ በዚህ ሀገር ውስጥ ደግሞ ትምህርትን በተለይ ከፍተኛ ትምህርትን 97% ወጪ የሚሸፍነው መንግስት ስለሆነ 81% ተማሪ የሚማረው በመንግስት ስለሆነ የመንግስት አቅም በአንድ ጊዜ እጥፍ ማድረግ ስለማይቻል መቀበል የምንችለውን ብቻ መቀበል አስፈላጊ ሆኖ ተገኝቷል። የመቁረጫ ነጥቡ መነሻ የፍትሃዊነት ማምጫ ጉዳዮችን ከግንዛቤ ለማስገባት ተሞክሯል። ከዛም በኋላ ከተወሰነም በኋላ ከክልሎች ጋር በተደረገ ምክክር ተጨማሪ ጉዳዮች እንዲታዩ ተብሎ ስራ በመስራት ላይ ይገኛል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ከትምህርት ጥራት ጋር በተያያዘ በሰጡት ማብራሪያ ለዚህ እንደዋና ምክንያት የጠቀሱት በአጠቃላይ የትምህርት ፍርአቱን ከፍተኛ አደጋ ላይ እየጣለ ይገኛል ያሉትን የፈተና ስርቆት ጉዳይ ነው። ከትምህርት ጥራት ጋር በተያያዘ ለሚኒስትሩ የምክር ቤት አባላት ጥያቄ አንስተዋል።
ትምህርት ጥራት ተያይዞ ትምህርት ማለት ከሀገር ግንባታ ተለይቶ የሚታይ አይደለም። ጠንካራ የሆነ ሀገረ መንግስት ግንባታ ተለይቶ የሚታይ አይደለም።
እዚህ ላይ ምን እየሰራችሁ ነው? አስባችሁት ታውቃላችሁ ወይ ለማለት የትምህርት ጥራትንና ዶክመንትን በተመለከተ ነው።
የትምህርት ጥራት በሚኒስቴሩ ከፍተኛ ትኩረት የተሰጠው ጉዳይ መሆኑን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ከ2008 ዓመተ ምህረት ጀምሮ ፈተና በሰፊው በመሰረቅ ላይ እንደሚገኝና በአንድ በኩል ፈተና የሚሰረቀው መንግስታዊ ስርዓትን በመቃወም ለፖለቲካ ዓላማ ማስፈጸሚያ መሆኑን ያነሱ ሲሆን ሌላኛውን ምክንያት ደግሞ እንዲያብራራሉ።
አንዳንድ በየክልሉ ያሉ የመንግስት በዞን ሁን በወረዳ ፍሬ ደረጃ ያሉ የመንግስት ባለሙያዎች የሚሳተፉ ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን ተቀማለው ተብሎ የሚታሰብ የትምህርት ፍርአቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን የመጣው በጣም ትልቅ ችግር ነው። ቁጭራችሁ አስቡት ፎር አ ሰከንድ ምን ያህል የሞራል እንትን እንደሆነ እዩት። ፈተና ሰርቀን የአካባቢያችንን ሰው እንጠቅማለን፣ የአካባቢዎችን ተማሪያችንን እንጠቅማለን ብሎ የሚያስብ ሰው የሚያስበው ምንድን ነው? ያ በስርቆት የመጣ በስርቆት አልፎ የመጣ ተማሪ ኮሌጅ ገብቶ በስርቆትና በማጭበርበር ዲግሪ ያገኛል። በስርቆትና በማጭበርበር የያዘውን ዲግሪ ይዞ እዛው ክልል መንግስት ውስጥ ነው ስራ የሚቀጠረው እና በትክክል እንዲሰራ ነው የሚጠበቀው። ክልል መንግስት ውስጥ ገብቶ መስራት ነው የሚጀምረው። ኦርጌትም ቦታ ቢለው የስርቆት ስርዓቱ አንዴ ከታች ማበላሸት ከጀመር በፍጹም መቆሚያ የሌለው ማንንም በተለየ የማይጠቅም ህብረተሰብን ግን በጋራ ይዞ ገደል የሚገባ ስራ።
ፈታኞችን በጉቦ ለመያዝ የተቀናጀ ጥረት እንደሚደረግም ያብራሩት ሚኒስትሩ ለዚህም በሚሊዮኖች የሚቆጠር ገንዘብ እንደሚወጣ አንስተዋል።
ምናውቃቸው ነገሮች አሉ። አንዳንድ ክልል ፈታኞች ሲሄዱ ገንዘብ ተዋጥቶ በሬ አርዶ ድግስ ተደርጎ እንደውም ከገንዘቡ ተጨማሪ ለፈታኞቹ ጉቦ ተሰጥቶ የግል ትምህርት ቤቶች የግል ሁለተኛ ደረጃ ትምህርት ቤት ባለቤቶች የነሱ ትምህርት ቤት ተማሪዎች የሚፈተኑባቸውን ቦታዎች እየፈለጉ ፈታኞቹን ለማማለል ግቦ ለመስጠት የሚወጣው ወጪ በሚሊዮን እኮ ነው የሚቆጠረው። ይሄ 12ኛ ክፍል ፈተና ላይ የጀመረ እኮ ነገር አይደለም እናወራው። ከስር ጀምሮ እንትን ሲል የመጣ ነው። ኮሌጅ ሲደርስ ደግሞ የሚያቆም አይደለም። በህብረተሰብ ደረጃ እኮ የምናውቃቸው ነገሮች እኮ ናቸው። ምንም እንደው ሚስጥርም አለ። ብዙ የግል ኮሌጆች የዲግሪ ኦፍ ኦቤቶች አድሚኒስትሬሽን ዲግሪ ነው እየሰጠ ያለው ትራዘርስ አግሪ ለአስተምሮ ልጆችን አብቀተው ምናምን አለ። ያ ማለት ጥሩ ጥሩ ትምህርት ቤቶች ጥሩ ትምህርት የሚያስተምሩ የሉም ማለት አይደል። ግን አንዴ ሲስተሙ ሲናጋ አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ ደን እንዴት ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳለን። ያበላሽው ሁሉ ነገር ነው። ሲቪል ሰርቪሳችንን ያበላሽዋል። ፖለቲካችንን ያበላሽዋል። ምናረገው ነገር በሙሉ እኮ ነው ይሄ እንደዚህ ዝም ብለን በትንሽ በትልቁ ምንባላውና ምንጋደለው እኮ ፓርትሊ ከዚህ ከትምርት እንትን ጋር የሚያያዝ እኮ ነው። በመሰረታዊ መንገድ ይሄንን ካልቀየር ነው የትማል። በስርቆት በአቋራጭ መንገድ ገንዘብም ሹመትም ምንም ይገኘው በዛ ነው ብሎ ማመን ከጀመረ አንድ ህብረተሰብ እኮ አልቆለታል። እንዴ ልጆቻችንን እንዲሰርቁ ያስተማሩ በስርቆት የተሻለ ህይወት ታገኛላችሁ ብለን እንትን ያደረን ይሄንን የሚያደርገው አስተማሪው የትምህርት ቤት ዳይሬክተሩ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምን ሄዳለን?
ሚኒስትሩ አክለውም
የትምህርት ስርዓታችን በጥራት ደረጃ ክፉኛ ወድቋል። እንስማ እንደ አገር እንስማ። ከፍተኛ ትምህርት ደረጃም ላይ ያለው የጥራት ውድቀት የሚያስፈራ ነው። ስለዚህ በመጀመሪያ ይሄን የጥራት ውድቀት እንትን ለማድረግ ምክንያት የሆኑት ዋና ዋና እንትኖች ምንድናቸው ብለን ሁለት ትላልቅ ነገሮች ለየን። ይሄ በትምህርት ሚኒስቴር ደረጃ ሳይሆን በካቢኔ ደረጃም ተወያይተንበት የገባንበት አንደኛ ትምህርትና ፖለቲካን እንደይ። ፖለቲካ አንድ ነገር ነው፣ ትምህርት ሌላ ነገር ነው። ትምህርት ስለሁሉም ልጆቻችን 30.7 ሚሊዮን ተማሪዎች አሉ። የነኛ ህይወት ላይ ነው የምንፈርደው። ዘርፎር ትምህርትና ፖለቲካን እንደይ። ሁለተኛ ትምርትን ከዚህ ከያካባቢ የሚደረግ ፉክክር ያካባቢ ኖት ፉክክር እንደይ። ትምርት ስለ ልጆቻችን ይሁን፣ ትምርት ስለ ነገው ትውልድ ይሁን፣ ኖት ስለ ዛሬ ስላለን የፖለቲካ ጦርነት አይደል።
የትምርት ጥራቱ ዋነኛ ተግዳሮት መሆኑን በመጥቀስ ከፈተና ስርቆት ጋር በተያያዘ ሚኒስትሩ ያነሱትን ማብራሪያ ተከትሎ አንድ የተወካዮች ምክር ቤት አባል አስተያየታቸውን ሰጥተዋል።
የሀገራችን የትምርት ሲስተም ውድቀት ውስጥ ነው ያለው የተባለው ትክክለኛና ተገቢ የሆነ እይታ ነው። መፍትሄው ግን በጥንቃቄ መታየት አለበት። የፖለቲካ ችግር ብቻ አይደለም፣ ብዙ ጉዳዮች ናቸው ተደምሮ ይሄን ችግር የሚፈጥሩት። አሁንም ለሌላ ችግር የሚያጋለጥ መፍትሄ አቅጣጫዎችን መያዝ ውድቀቱን ወደ ሌላ መንገድ መውሰድ ይሆንብናል። ስለዚህ ይሄ ላይ ጥንቃቄ መደረግ አለበት።
መፍትሄውን በተመለከተ ስለሚወሰዱት እርምጃዎች በሰጡት ማብራሪያ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ይሄን ብለዋል።
ለመመለስ እየሞከርን ያለነው የትምህርት ስርዓቱን ኢንቴግሪቲና የሞራል እንትኑን መመለስ ነው። በመጀመሪያ በተቻለ መጠን እሱን ለማድረግ መጀመሪያ ማድረግ ያለብን ተማሪዎቻችን የትም ቦታ በትምህርት የተሻለ ውጤት ላይ ለመድረስ የሚችሉት አጥንተው ተጣጥረው ሰርተው እንጂ በአቋራጭ የሚገኝ እንዳልሆነ እንዲያውቁት እንፈልጋለን። ናው ለዚህ ነው አንዱ ትልቁ ረብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበትን መንገድ በተለይ 12ኛ ደረጃ ፈተናን ባለፈው አመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለነው። የአቅም ጉዳይ ሆኖ ግን ብቻ አይቆምበት። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ 1 ሚሊዮን የሚሆን ታብሌት አገር ውስጥ ለማስገባት ወደ 160 ሚሊዮን ዶላር ይጠይቃል። ና ይሄንን ከቻይና መንግስት ጋር በሚደረግ ንግግር በእርዳታ ሊመጣ የሚችልበትን መንገድ በብዙ መንገድ ጠቅላይ ሚኒስትሩም ገብቶበት እየገፋን ያለ እሱ እንኳን ቢያቀርብ በዚያ አመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን አንዱ በየትምህርት ቤቶቹ ፈተና መፈተን ትተን ምናልባት ያፈጣነን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎች እንዲወስዱ ማድረግ አንዱ ለሚሄድበት እያሰብን ያለን። በት በአንድ መልኩ ወይም በሌላ ይሄ የፈተና ስርቆት መቆም ያለበት ሰነፍ ተማሪንና ጎበዝ ተማሪን እንትን ማድረጉ ብቻ አይደለም፣ በአጠቃላይ እንደ ብል የሞራል መሰረታችንን እየበላል። ሁለተኛው ይሄ የመውጫ ፈተና የሚለውን ነገር አንዱ የገባንበት ያንን አጭበርብሮ እንኳን አልፎ ቢመጣ ኮሌጅም ከገባ በኋላ እንደገና ፈተና እንደሚጠብቀውና ቢያንስ ነው ኮሌጅ ከገባ በኋላ እንኳን በደንብ ተምሮ መዘጋጀት እንዳለበት ማሳወቅ not only የትምህርት ጥራቱን ለማሻሻል ከመሰጠን ጥቅም ባሻገር በተማሪዎቻችን ጭንቅላት ውስጥ ያቋራጭ ትምህርትና ያቋራጭ ዕውቀት የለም የሚለውን ነገር እንዲይዙ ማድረግ እንፈልጋለን። ባቋራጭ የሚገኝ ዲግሪ የለም። በትምህርትና በሰርቲፊኬቱ መሀከል ያለው እኮ ዕውቀት የሚባል ነገር አለ። ዋናው ነገር ዕውቀቱ በሌለበት ክፍል እየቆጠሩ መጨረሻ ላይ ሰርቲፊኬት የሚገኝበት ስርዓት ማብቃት አለበት ብለን ነው አሁን ይሄን የኤግዚት ኤግዛም የሚለውን ነገር ከሚቀጥለው አመት ጀምሮ እንሰራለን።
የዩኒቨርሲቲ መውጫ ፈተና የሚሰጥበትን ጊዜ በተመለከተ ሚኒስትሩ ጥያቄ ተነስቶላቸው ምላሽ ሰጥተዋል።
ከኤግዚት ፈተና ጋር በተገናኘ እደግፋለሁ እኔ በግሌ ተማሪዎቹ ዩኒቨርሲቲ ሲወጡ መፈተን እንዳለባቸው ለደረጃው የተቀመጠው ነገር መሟላት እንዳለባቸው እጋራለሁ። ነገር ግን የመጀመሪያ ጊዜው እጅግ በጣም አልቀረበም ወይ?
ለምን በዚህ ጊዜ ለምን በዚህ መቼ ታዲያ? እንዴ 30 ምናምን አመት እኮ ኖርንበት እያደር እየወረደ እዚህ ደረጃ ላይ ደርሰናል። አንድ ቦታ ላይ በዚህ ጊዜ ላይ የሚደርሰው ሊቆጥ ይችላል። ኤኒ ታይም እንዲህ አይነት እርምጃ ብትወስድ ኤኒ ታይም በአንድ ቦታ ላይ ያለ የተወሰነ ማህበረሰብ ሊጎዳ ይችላል። ምንም ማድረግ አይቻልም። ለዛ ብለን ግን አገራችንን ቀስ ያም ከድጡ ወደ ማጡ እየወሰድን መከተል የለብንም በሚል ነው ይሄንን አሁን ኤግዚት ኤግዛምም ከሚቀጥለው እንትን ጀምሮ እናድርግ ምለው ትርጉሙ ሜሴጁ ለፈተናውን ለሚወስዱት ብቻ አይደለም፣ በኋላም ለሚመጡት ነው። ገና ኤሌመንተሪ ስኩል ጀምሮ ሲማሩ በማጭበርበር ማለፍ እንደማይቻል አውቀው እየተማሩ እያጠኑ ከመጡ እንደ ሀገርም የተሻሉ ተማሪዎች ማግኘት እንችላለን። ዘን ሞራሊም የደረሰብንን ክስተት በተወሰነ ደረጃ መቀነስ እንችላለን።
ከመማሪያ ቋንቋና ከመምህራን ብቃት ጋር በተያያዘ የትምህርት ጥራትን ለማረጋጋት ስለሚከናወኑ ተግባራት ደግሞ እንዲያስረድተዋል።
በእንግሊዘኛ ትምህርት እንደማስተማሪያ እየጠቀምን እንግሊዘኛ የሚያስተማር የሚችል አስተማሪ የለም። እኔ ማውራት እኮ ይምረኝ ብሎ ማለት ማውራት እኮ በኤሌመንተሪና በሃይ ስኩል ደረጃ አይደለም፣ በኮሌጅ ደረጃ ነው ማውራት። እንዴት ነው በመማሪያ ቋንቋ ላይ መግባባት ሳይቻል ትምህርት የሚካሄደው? ሷ አንዱ ያደረግነው እንግሊዘኛን የትምህርት መማሪያ ቋንቋ ካደረግን ዘን ጥሩ የእንግሊዘኛ ትምህርት ልጆቻችን እንዲማሩናል። አሁን በስፋት የጀመርነው ከፒስኮሮች ጋር ከቪኤስኦ ጋር ምናምን እስኪ ኔቲቭ እንግሊዘኛ ተናጋሪዎች ፒስኮርፖችና የውጭ ሀገር እንትኖች አምጥተን በየትምህርት ቤቱ አንዳንድ እንኳን እናስቀምጥ ናትሊስት የእንግሊዘኛ ቋንቋን ከክላስም ባሻገር የእንግሊዘኛ ክለቦች ምናምን ነገር እየከፈትን ያን ቋንቋ እንዲማሩ ማድረግ እንችል። የዛሬ ማድረግ ያልቻልነው ናትሊስት የሚቀጥለው ትውልድ የተሻለ እንትን ያገኛል ብለን በዛ ዙሪያ ከፍተኛ እንቅስቃሴ ጀምረናል። ብንችል 47,000 ትምህርት ቤቶቻችን ውስጥ ማድረግ ብንችል አትሊስት አንድ እርምጃ እንሄዳለን ማለት ነው። ሶ በዛ ላይ አንድ እንቅስቃሴ ጀመርነው ይሄ ኳሊቲውን እንትን በማድረግ ደረጃ። ሁለተኛ በመምህራን ጥራት ላይ ያለውን ችግር ታውቃለህ። በሚያስተምሩበት ትምህርት ፈተና ተሰጥቷቸው ያለፉ ምዘናውን ያለፉ ከ50% በላይ ያገኙ መምህሮቻችን ከ30% በታች ናቸው። በሚያስተምሩት ትምህርት ነው ማለት ነው እና ይከለማል በዛው ወቅት ላይ ያለ ልጆች አስተምሮ ምን ያህል እንትን ያበቃልና አስተማሪዎች ጥራት ላይ በከፍተኛ ደረጃ ለመስራት አሁን የኮተቤን መምህራን ትምህርት ቤት ባለፈው ከሁለት ቀን በፊት እንደገና ተገናኝተን ካሪኩለሙን በሙሉ የሌላ ትምህርት ማስተማሩን አቁሞ በቃ እዚህ ሀገር ጥሩ መምህራን የሚወጡበት ቦታ እንዲሆን በከፍተኛ ደረጃ እየሰራ ነው ኳሊቲውንና የቀበላ አቅሙንም ለማሻገር።
የትምህርት ጥራትን ከማረጋጋት አንጻር ሌላው ይወሰዳል ያሉት እርምጃ ትምህርት ቤቶችን ለተማሪዎች ሳቢና በመማሪያ ግብዓቶች የተሟሉ እንዲሆኑ ማድረግ ሲሆን ይህም ተግባር በሰሜን ኢትዮጵያ ግጭት ምክንያት ጉዳት የደረሰባቸውን ትምህርት ቤቶች በከፍተኛ ጥራት በመገንባት እንደሚጀመር አመልክተዋል። ለዚህም ያስፈልጋል የተባለውን 50 ቢሊዮን ብር የማፈላለግ ጥረት ሚኒስቴሩ መጀመሩን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። የዩናይትድ ስቴትስ የሕግ አውጭና አስፈጻሚ ምክር ቤቶች ያረቀቋቸውና በኢትዮጵያ ላይ ያተኮሩት ሁለት ሕጎች ሂደትን አስመልክቶ ሰሞኑን የወጡ መረጃዎች እያነጋገሩ ነው። የተኩስ አቁምን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች ህጎቹ በምክር ቤቶቹ የሚያልፉበትን የወትሮ አካሄድና ፍጥነት ሳይለውጡ አይቀሩም በሚል ያሳደሩትን ተስፋ ያንጸባረቁና በአንጻሩም እስካሁን በተጨባጭ የተለወጠ ነገር የለም የሚሉት አስተያየቶች ግራና ቀኝ እየተሰሙ ነው። በህጎቹ አንደምታ ዙሪያ ግራና ቀኝ የሚሟገቱ ወገኖች አስተያየትን ያካተተው ዘገባ በሂደቱና በህጎቹ አንደምታ ዙሪያ ግራና ቀኝ የሚሟገቱትን ወገኖች አስተያየት እንዲሁም ቀደም ሲል በተሰሙት መረጃዎችና ተያይዘው በተነሱ ጭብጦች ዙሪያ የኢትዮጵያን መንግስት ምላሽም ይዟል። አሉላ ከበደ ነው ያሰናዳው፣ ወደዚያው ንለፍ።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅን ዋቢ ያደረጉ የዜና ዘገባዎች ጨምሮ የተለያዩ የዜና ምንጮች ካወጧቸው ባሻገር ሂደቱ እንዲቆም እስካሁን ከምክር ቤቶቹ ይፋ የተደረገ ነገር ያለመኖሩን የተናገሩት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተክስ አቁሙን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች በምክር ቤቱ አባላት ዘንድ በአዎንታዊ እርምጃነት መታየታቸውንና እንደ መንግስት በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነትም በዚህ ረገድ መሻሻል ማሳየቱን ይህም ሁኔታዎችን እርሳቸው የሚበጅ ወዳሉት አቅጣጫ ሊወስድ እንደሚችል አመልክተዋል።
የኢትዮጵያ መንግስት ዛሬ 2 ሳምንት ለሰብአዊ አቅርቦት መሻሻል ሲባል የወሰናቸው የተኩስ አቁምና ያለ ቅድመ ሁኔታ ያስቀመጠው ውሳኔ ከውጭዎቹ ሲያደርጉት የነበረው ጥረት አካል እንደሆነ አድርገው ተረድተው ምስጋናቸውን በማቅረብ ላይ ናቸው። ሳይቋረጥም እንዲቀጥል እየጠየቁ ናቸው። በሌላ በኩል የአፍሪካ ቀንድ የአሜሪካ መልእክተኛ አምባሳደር ሳተርፊልድ ወደ ኢትዮጵያም ሄደው የተለያዩ ውይይቶችን እያደረጉ ከመንግስት ጋር መንግስት ለመንግስት በሚደረገው ውይይት እንዲሁም ከውጭ ጉዳይ መስሪያ ቤቱ ጋር ከስቴት ዲፓርትመንት ጋር ያለው ግንኙነት መንግስት ለመንግስት ያለው መደማመጥ ምክንያታዊ ሆኖ መነጋገር በጣም እየተሻሻለ የመጣ በመሆኑ እዛ ላይ ደግሞ መንግስት የወሰናቸው ተጨማሪ የትግራይ ህዝብ፣ የአፋር ህዝብም፣ የአማራ ህዝብ እዛ አካባቢ ጉዳት የደረሰባቸው ግብ አቅርቦት እየተጎዳሉ ማህበረሰብ ለመድረስ የሚደረገው ጥረት አበረታች እንደሆነ እየተረዱ ስለሆነ ከዚህ በመነሳት ከበፊቱ መለስ የማለት ነገር እንዳለ ለሴኔተሮቹ እና ለሃውስ ሪፕሬዘንቲቭዎቹ እየገለጹላቸው እንደሆነ ተረድቻለሁ። በተለይ የስቴት ዲፓርትመንት አንድ በቅርብ የሚከታተሉ ኃላፊ ተጠርተው ተጠይቀው ከመንግስት ጋር የተሻለ መግባባት ይዘው እየሰሩ እንደሆነ ሀሳባቸውን ሰጥተዋቸዋል። በዚህ የተነሳ በተለይ በሴኔት ደረጃ ያለው S3199 ቆም ብለን ብናይ የሚል በውስጣቸው ምክክር እንዳደረጉ መረጃ አግኝቻለሁ። ከዛ ባለፈ ግን ሁለቱም HR 6600 ሆነ S3199 እንዲታገዱ የሚል የተደረሰበት ድምዳሜ የለም።
ኢትዮጵያን የሚመለከቱት እነኚህ ሁለት ህጎች በምክር ቤቶቹ አሰራር መሰረት የሚገባውን ሂደት ተከታትለው በኮሚቴዎቹ መጽደቃቸውንና ወደ ሙሉ ምክር ቤቶቹም መላካቸውን ያስታወሱት ደግሞ ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት እንዲሁም በደቡብ ካሮላይና የህክምና ዩኒቨርሲቲ የማህበረሰብ ጤና አገልግሎት ትምህርት መምህርና አጥኚ ፕሮፌሰር ሙሉጌታ ገብረ እግዚአብሔር ናቸው። እርሳቸው እስከሚያውቁትም ድረስ ቀጣዩን ሂደት በመጠባበቅ ላይ መሆናቸውን ተናግረው ለጊዜው እንዲቆሙ ተደርገዋል መባሉም በተመለከተ ግን በመረጃ ደረጃ ያገኙትን አስረድተዋል።
ትዊተር ላይ አይቻለሁ የተወሰኑ የድሮ ኢትዮጵያ አምባሳደር ሆኖ ያገለገሉ የአሜሪካ አምባሳደሮች Ambassadors of the US to Ethiopia ማለት ነው former ambassadors ወጥቶ የሆነ ደብዳቤ አለ። በዛም ተከትሎ አንዱ በተወሰነ ጊዜ አምባሳደር የነበሩት ቲቦር ናጅን ይባሉ አንዱ አምባሳደር የቀድሞ አምባሳደር በትዊተር ገጻቸው ላይም የጻፉት ነገር አለ። ግን ያ የጻፉት ነገር ያው አሁን ልክ ያልከው መንፈስ ያለው ነው። እነዚህ ሁለቱም ረቂቅ ህጎች ወደፊት እንዳይሄዱ በሃውስ እና በሴኔቱ እንዳይጸድቁ ኦልዝ ሆልድ ወይም ደግሞ ፖዝ ተደርጓል የሚል ነው።
ከምክር ቤቱ አንዳንድ ቢሮዎች የወጡ መረጃዎች ግን ያን የሚያረጋግጡ ያለመሆናቸውን በተግባርም ያን የሚለውጥ ሁኔታ ያለመፈጠሩ ነው ለኢትዮጵያ የሚበጀው ሲሉም ይከራከራሉ።
ከዛ በኋላ የወጡ ጽሁፎችም አሉ። ለምሳሌ ከሴኔት ፎሪን ሪሌሽንስ ከሚባለው ትዊተር ሃንድል ራሱ ማለት ነው ከኦፊሻል ሃንድሉ ያው ነገርየው እየቀጠለ እንደሆነ የS3199 ፕሮሰስ ፖዝ እንዳልተደረገ በግልጽ ወጥተዋል ትናንትናና ፖዝ የተደረገበት ሁኔታ ያለ አይመስለኝም። እንዲያውም እኔ በትዊተር ገጽ ላይ ለቲቦር ናጅን ፖዝ ተደርጓል የሚሉት ያሉት ነገር ማረጋገጫው ምንድን ነው የሚል ጥያቄ አቅርቤላቸው ነበር። ግን የመለሱት ነገር አይደለም እስካሁን ባለኝ ግንዛቤ። ግን በጽንሰ ሀሳቡን ብንወስደው እነዚህ ህጎች የሚሉት ሰላም ማምጣት፣ መረጋጋት ማምጣት፣ ዴሞክራሲ ማምጣት ነው የሚሉት እና ኢትዮጵያ ውስጥ ወይም ከዛም አልፎ አካባቢው ላይ ሰላም፣ መረጋጋት፣ ዲሞክራሲ እንዲመጣ አጋዥ ህጎች ናቸው፣ አስገዳጅ ህጎች ናቸው እንጂ የሚጎዱ አይደሉም። እና ፖዝ መደረጋቸው ከጥቅሙ ጉዳቱ ነው የሚበልጠው። እንዲያውም ኢትዮጵያ ውስጥ መነጋገር ኢትዮጵያ ውስጥ ያሉት የተለያዩ ፖለቲካ ኃይሎች ወደ አንድ መድረክ መጥተው ተስማምተው የናሽናል ዳያሎግ የሚባል ነገር አድርገው ሰላም የሚያመጡበት መረጋጋት የሚያመጡበት እንደምታውቀው ነው የትግራዩ ነው በትልቁ አለ። ከዛ ቀጥሎም ግን በቤንሻንጉል ጉሙዝ በል በዌስተርን ኦሮሚያ በል በተለያዩ አማራ ክልሎች በል በአፋር በል በሶማሌ በል በሁሉም አካባቢ ነው አለመረጋጋት አለ ጦርነት አለ እና ይህ ሁሉ መቆም አለበት ሰው እየተጎዳ ነው። በዚህ ላይ ደግሞ የኑሮ ውድነቱን ሰማይ ተሰቅሏል እና በብዙ ሁኔታ ሰው እየተጎዳ ስለሆነ አይ ቲንክ እነዚህ ህጎች ትንሽ ግፊት ማድረግ እንዲያውም የኢትዮጵያ መንግስትም ይሁን የኤርትራ መንግስትም ለቆ እንዲወጣ እገዛ ያደርግ ይሆናል የሚል እምነት ነው ያለኝ እና በጽንሰ ሀሳብም ደረጃ እድል ለመስጠት የሚለው የሚጋጭ ነገር ነው የሚሆነው። ምክንያቱም አላማቸው ሰላም ማምጣት፣ መረጋጋት ማምጣት እና ዲሞክራሲ ማምጣት ስለሆነ
ሪፖርቱን ካጠናቀረው የዜና ምንጭና ከምክር ቤት ምንጮቻቸው መረጃዎችን ለማረጋገጥ መሞከራቸውን እናም በአንደኛው ምክር ቤት በኩል በኢትዮጵያ ያሉ ለውጦችን የማጤንና የመከታተል ፍላጎት መኖሩን ያም ቢሆን ጨርሶ የማቆም ውሳኔ ያለመሆኑን የተናገሩት ደግሞ የመጽደቅ እድል ከገጠማቸው ኢትዮጵያንና ህዝቧን የሚጎዱ ህጎች ይሆናሉ ሲል አጥብቆ የሚሟገተው በዩናይትድ ስቴትስ የኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑ ናቸው።
ትክክለኛው መረጃ ኢትዮጵያ ውስጥ እየተደረገ ያለው ኤፈርት የሚቀጥልና እኛ የምንፈልገውን ውጤት ማየት ከቻል በሚል ዝግርገዋል ወይም እንደ ፖዝ እንደማድረግ ተደርጓል ነው። በሀውሱ በኩል ግን የ6600 በሚመለከት አሁንም ቢሆን ማለት ነው እስኪ የሚባሉት ኮንግረስማን ስፖንሰር የሚያደርግላቸው ሰዎች እያጠያየቁ ነው እና በዛ በኩል እሱም እንደ ትንሽ የአንደኛው የሴኔቱ ትንሽ ዝግ ሲያደርግ ይሄኛውም ዝግ የማለት ሁኔታ አለው ከማለት በስተቀር እንደዚህ ሌጅስሌሽኖች እንደዚህ ናቸው። ቶሎ አይደለም የሚሄዱት። ሁለት ምክር ቤቶች በየበኩላቸው አሳልፈው የሁለቱ ምክር ቤቶች ህግ እንደገና ወደ ኮንፈረንስ ሄዶ ከዛ ኮንፈረንስ ውስጥ እንደገና ተጨቃጭቀው አዋህደው ነው ወደ ህግ የሚቀይረው እና ረዘም ያለ ጊዜ የሚፈጅ ስራ ነው ከመሰረቱ። እና በአሁኑ ጊዜ በእውነቱ ኢትዮጵያውያን አሜሪካን ኢትዮጵያንስ ይሄን በዚህ ሁኔታ መዘናጋት የሚያስፈልግ አይደለም። የሚደረገው ትግል መቀጠል ያለበት ነገር ነው እና ይሄ ነው ያለው ሁኔታ።
የዩናይት ስቴትስ ህግ አውጪዎች በኢትዮጵያ ሰላም እንዲመጣ ላሳዩት ፍላጎት አድናቆት ያላቸው መሆኑን የተናገሩት አቶ መስፍን አክለውም በኢትዮጵያ ላይ ጫና ለማሳደር የታለሙ ያሏቸው ህጎች ግን ከዚያ የሚያደርሱት ትክክለኛው መንገዶች አይደሉም ሲሉ ይከራከራሉ።
አሁን እንደተባለው የተጀመረው ስራ ተሳክሶ ሰላም ወረድ የሚችልበት ሁኔታ የሚፈጠር ከሆነ እንግዲህ እሱ ያው የሁሉም ሰው ተስፋ ነው። እንግዲህ ይህን ህጉን እያረቀቁ ያሉት ሰዎች እሱ ከሆነና የኢትዮጵያ ውስጥ ሰላም የሚወርድበት ሁኔታ የአሜሪካን ህግ አውጪዎች ባላቸው መለኪያ መሰረት እነሱ በሚቀበሉት መሰረት ሰላም ወረዱን ከተረጋገጠ ይሄኛው ህግ የማያስፈልግበት ደረጃ ላይ ሊደረስ የሚችልበት ሁኔታ ሊኖር ይችላል የሚል አባባል አላቸው። እሱ ሳይሆን ቀርቶ ተደጋግሞ እንዳየነው በተለይ የቲፒኤልኤ ፋይሎች ብዙ ጊዜ እዚህ ሁኔታ ላይ ብዙም ተባባሪ ሳይሆኑ ነው የሚታዩት እና ያ ቀርቶ ችግሩ ቢቀጥል ህጉን አውጥተን ኢትዮጵያ ላይ ያንን ተጽዕኖ እናደርጋለን የሚል አስተሳሰብ ነው ያላቸው። አካሄዳቸው እንደዛ ነው። እንግዲህ ያው እኛ ኢትዮጵያን ለመርዳት ከኢትዮጵያ ህዝብ ጋር ለመሆን የኢትዮጵያን ችግር ለመካፈል የምታደርጉትን ጥረት እናደንቃለን። ነገር ግን ሂደቱ መሆን ያለበት እንዳያያዛችሁት አይደለም እና መስተካከል ያለበት ሁኔታ አለ ነው የኛ አቋም። ህጉ በዚህም ሆነ በዛ መንገድ ለማናችንም የማይጠቅም ባዮች ናት።
አድማጮች፣ በተከታታይም የህጎቹን ሂደትና ሌሎች ተያያዥ ጉዳዮች አስመልክቶ የሚመለከታቸውን ወገኖች ያካተተ ቀጣይ ዘገባዎችን ተከታትለን እናቀርባለን።
የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ ዝግጅታችንን ነው። ዝግጅቶቻችንን እያዳመጣችሁ አስተያየት መስጠት ለምትፈልጉ አድራሻችንን እንገራችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ወደ ተከታዩ የምሽቱ መሰናዶ ከመላፋችን በፊት ዛሬ ቀኑ ቅዳሜ እንደመሆኑ አንድ ሙዚቃ እንጋብዛችሁ። የኢትዮጵያ የሙዚቃ ንጉስ ጥላሁን ከሰሰ በባይተዋርቆቹ ይለናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው የምትከታተሉት። ወደ ተከታዩ ዘገባችን እንወሰዳችሁና አንድ እንግዳ እናስተዋውቃችሁ። እመቤት ጥጋቡ ትባላለች። ወጣት የጤና ባለሙያ ናት። ፋኖስ የተሰኘ የቤት ለቤት የነርስ አገልግሎት ትሰጣለች። የባህር ዳሯ ዘጋቢያችን አስቴር ምስጋናው ቀሪውን ተነግራናለች።
እመቤት ጥጋቡ ትባላለች። በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ከ13 ዓመት በላይ አገልግላለች።
ተማርኩት በቤሲ ነርስ አርማ ዩኒቨርሲቲ ነው። ከተመረቅኩ በኋላ በመንግስት ተመድቤ ጂጂጋ የሚባል ሀገር ሶማሌ ክልል ሰርቻለሁ ለ3 ዓመት በኮሌጅና እንደዚሁም በሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የግል ኮሌጆች ላይ አስተምራለሁ። በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቄያለሁ።
እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የሕክምና መስጫ አገልግሎት ነው። ይህ ሐሳብ የመነጨበትን እለት ስታስተውስ
ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚያለ መጽሐፉ ላይ እና ለልጆቹ ቃል ገብቼላቸው ነበር። ይሄንን እንትን እኛ ራሳችን ከፍተን እንሰራዋለን ብያቸው ነበር። የምር ግን ይሆናል ብያላሰብኩም። ያንን ሳወራ አንኮንሺየስሊ ብዙም ማስተብበት አልነበረ። ግን ፋይናሊ ደግሞ አዲስ አበባ ሄጂ ለሆነ የሆነ ስራ ሄጂ አዲስ አበባ የሆም ኬር የሚላየው ልክ ያ ነገር መጣልኝ ማለት ነው።
እመቤት ደንበኛ ብዙ ባልተገኘበት ቤት ለቤት የሕክምና አገልግሎት ከሶስት ዓመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ውጣ ውረዶችን አሁንም እያየች እንደሆነ ትናገራለች።
እዚህ በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸት፣ የሽንት ቱቦ መቀየርና ማስገባት፣ በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙ ናቸው። እነሱ የሚሆኑ ሐኪም ያዘዘውን በሐኪም ትእዛዝ አይተን እንሰጣለን። ከዛ ባሻገር የደም ግፊት እንለካለን። ሂደን የስኳር የደምን የስኳር መጠን እንለካለን። መጨረሻ ደግሞ ካልተሳካም ግንዛትም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁንኛው ደግሞ በሶስት ጥያቄ የቤተሰብን ተክቶ ማስታመም ለሊትም እናድራለን። ለሊት በጣም እንቅልፍ ሳይዛቸው ያድሩና ቀን ላይ ስራ ሄዳቸው እነዛ ሰዎች። ስለዚህ አንዳንዶቹን ለሊት እናድራለን። እንነጋገርበት ደብተር አለ። በዛ ደብተር እየተጻጻፍን ይሄ ተሰጥቷል የሚተካው ሌላ ነርስ ደግሞ ይሄን አድርክ ያለው ይላል። በዛ እየተግባባን እንደውም አሁን ለይት ሎና ብዙ ሰው የወደደው ቤተሰብን ተክቶ ማስተማር በሆስፒታልም ነው። ሐኪሙ ከነርስ ጋር አንድ ሐኪም አንድ ነርስ እና አንድ ላብራቶሪ ሆኖ ሚድ ወደዛ ቤት። ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ። ለምሳሌ አፍላስ ጋር ፈጥረናል። በቃም በሰው ኃይልም ማለት ነው የሚፈልጉትን ነገር በሽተኛ ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል። የላብ ባለሙያው ሳምፕል ይወስዳል። ነርሷ ደግሞ የደም ግፊት፣ ቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች ማለት ነው።
እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የሕክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለች።
እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆነው። ስለዚህ ነው ሰው ስለሆኑ ነርሶቹም እንግዲህ ብዙ ሲደግሙ የመቀያየር ነገር ምናምን ይፈጠር ይችላል። እኛ ጋር ግን አንድ ሰው እኛ ነን ወደ እነሱ የምንሄደው። ስለዚህ እንዳልኩሽ መጀመሪያ የሚታዘዘውን ጽሑፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው የምንሄደው ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር ቀን ምን ያህል ሰው ታያላችሁ? አሁን ብዙ ሰው የለንም ግን እስከ 10
የሙኔ አገልግሎት ፈላጊው የሚያስበው ክፍያው ነውና የክፍያው ነገርስ እንዴት ነው አልኳት።
ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው 80 ብር ነው።
ለአንድ ቀን ነው ወይስ?
አዎ ለአንድ መርፌ ከፍተኛው 80 ብር ነው፣ ዝቅተኛው 50 ብር ነው። ያ ማለት ምንድነው? በጣም ቅርብ ከቢሮአችን በጣም ቅርብ ከሆኑ 50 ብርና ሌላ ደግሞ ተጨማሪ ለምሳሌ የሽንት ቱቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር መንሰራ ከሆነ እንቀንሳለን።
የሕክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለ ቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ
ግልጋሎት ቤትሽ ውስጥ የምታገኙ አሁን በዚህ ደረጃ ሐኪም ቤት ሂጄ ልታክም ብዬ ብል እኔ ቢያንስ 500-600 ብር ለትራንስፖርት መዋጣ ነው ሞክሬዋለሁ። የመኪና መክፈል ነበረብኝ። አዚ ሴም ታይም የሚያወጡኝ የሚያወርዱኝ ልጆች በ200 ብር ነበር የሚያወጡኝ የሚያወርዱኝ። ቶታሊ ወደ 800 ብር ወጪ ነው ያወጣው የመጀመሪያ ጊዜ ለአንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጪ ነው። ያው እኔ ድጋፍ ስላለ ጭምር ነው ገንዘብ ማውጣት የቻልኩት። ሌላው ድሃው አይቻልም። የፋኖስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ተጠቃሚ ብዙ ይሆናል የሚል ግምት አለኝ።
እመቤት በስሯ 10 ቋሚና 10 ደግሞ ሲፈልጉ የሚጠሩ የህክምና ባለሙያዎች አሏት። ከነዚህ ውስጥ አንዱ ላቀፈ ፋንታሁን ስለ ስራው ያለውን አመለካከት ሲገል
በነርስ አንድ 6 አመት በመንግስት ጤና ጣቢያና በሱፐር ሰርቻለሁ። አንድ አመት ያክል በኤንጂኦ ሰርቻለሁ። ከዛም በኋላ ዲግሪ ኤችኤም ከተማርኩ በኋላ የኔ ስራ ደጋገኘሁት። ወደዚህ በባለሙያ ነበር የገባሁት። ከዛ በኋላ ግን አንዳንድ ነገሮችን ካየሁ በኋላ እስከ ደንቤሮ አባልነት ስለነፈቅት በዛ መሰረት አሁን ኦልሞስት ወደዛ ደረጃ ላይ ነኝ።
ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ለምሽቱ ወዲያዝ ነው የመጨረሻ መሰናዶ እንወሰዳችሁ። ባልከው ዓለሙ ባላገሩ አይዶል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ለመጨረሻ ዙር ካለፉ ድንቅ ወጣት ድምጻውያን መካከል አንዱ ነበር። በተለያዩ መድረኮች ላይ የተጋበዘ ችሎታውን ሲያዳብር የሰነበተው ባልከው ፈልጌ በተሰኘ ወጥ ስራ ከሰሞኑ ብቅ ብሏል። በቅርቡ ገሚስ አልበም ወይም ኢፒ ለአድማጮች ለማቅረብም እየተሰናዳ ይገኛል። የሙዚቃ ህይወቱን የሚመለከቱ ተያያዥ ጉዳዮችን በተመለከተ ሀብታሙ ስዩም ጋቢና ለተሰኘው የወጣቶች ፕሮግራማችን አነጋግሮት ነበር። ለዛሬ እንደሚከተለው ያቀርበዋል።
ፈልጌ ሳታሽን ያለም እንዲህ ከባድ ቀለን የለም።
ባልከው ዓለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ ቪዎች ሀብታሙ ስዩም እንደምላለ በድጋሜ ስለተገናኘን ደስ ብሎኛል።
እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል።
አዎ፣ በባላገሩ።
አዎ፣ በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖርሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው?
ፈልጌ ስለተሰኘው ስራ ከመውረታችን በፊት አጠቃላይ ስራዎቹ እንዴት ለኔ እንዲደርስ እንደቻለ ባጭሩ ልጠቁምና ልለፍ።
መልካም።
መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወቅኩኝ በኋላ መጀመሪያ የተለያዩ አይነ ስውራን አወዳድረው ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች አለፈን እና ፕሮዲሰራችን ግሩም መዝሙር ነው እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጥተው እነሱ ከተመረጡ በኋላ ይሄኛው ገዢ ሆኖ በመገኘቱ እኔም ወደድኩት፣ ተዋህደኝ፣ በጣም በጥሩ ሁኔታ ሰራሁት ብዬ ነው የማስበው።
እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቀው የዛሬ 10 ዓመት ገደማ ሊሆን ነው መሰለኝ በተጀመረው የባላገሩ አይደል የተሰጠው ውድድር ላይ ነበር። ያ መድረክ በቀጣይ አመታት ለነበረ የሙዚቃ ህይወት ምን አይነት ውጤት አስከተለ? በበጎም ሆነ በጎ ባልሆነም ካለ?
አዎ፣ ምንድነው ያው ከባላገሩ በፊት በነበሩት የተሰጠው ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይደል በሚል ሲያመጣቸው ሲደረጉ ነበር በ1997 እንደ ኢትዮጵያ አቆጣጠር። የመጀመሪያውም ሲዝን ቀጣዮቹ ሲዝኖች ላይ ተወዳድሬ እስከ ተወሰኑ ዙሮች ብቻ ነበር የሚቀጥል የነበረው። 2004 ባላገሩ ሲመጣ ግን እስከ መጨረሻው ሄድቻልኩኝ። የሚሰጠኝን የዳኞች እየተገበርኩኝ ከመጣሁ በኋላ እስከ መጨረሻዎቹ እስከ ፋይናል 6ቶቹ ለሚሊኒየም አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ ተመልካች አግኝቼበት ለዛሬ ለሰራሁትም ስራ ትልቅ አስተዋጽኦ አድርጎልኛል ነው የምለው። እንግዲህ
እናቴ ስትሆን ላይ መቻም አገረች የሴት ጉድ እንትታ ደግማ ማለች ሳኩኝ በልጅነት አለቀስኩ አድጌ የትናንት ለጋ ዛሬ ግን ተውልጄ
እናቴ ስትወልደኝ መቼም አቀረችኝ የፊት ጉዴን ትታ ረግማ ማለችኝ በምት መጠረቧ እምዬ ስትወልደኝ አስተማ
አስታውሳለሁ። የመጀመሪያው ቀን በነበረ ቃለ ምልልስ ወይንም መግለጫ ላይ እዛ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያህልም ምን ያክል እየተሳካ ነው?
አዎ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም እነ አበጋዝ ክብረው ሽፋና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ህልም ድሮም ነበረኝና ይህ አጋጣሚ ደግሞ ከእኔ ጋር ሲገጣጠም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጤም ደግሞ እርካታን ይፈጠራልኝ።
ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው?
እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችን በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ፣ ኔፈን ታምሩም እንዲሁ እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ደገፋው ስራ ነበረ።
ኢትዮጵያ ውስጥ ከተሾመ አስተግድና ይርዳው ጤናው በኋላ ወደ ውቅናው ከመጡ አይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በስካሁን ጉዞህ የፈጠረብህ ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ?
አዎ እኔ በእርግጥ እስካሁን አሁን ባልከኝ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም። እንዲሁም በርትቼ እንድሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ፣ ነገሮች አልጋ በአልጋ ሆነው አይቀጥሉም። ግን ለዛ ፈተናዎች እጄን ሳልሰጥ አሁን እንግዲህ ለመሄድ አንድ እግሬን ወደፊት አርጌ እርምጃን ቀጥያለሁ እና እስካሁን ምንም የመጣ ይሄ ነው ብዬ ወደኋላ ሊያስቀር የሚችል ፈተና አልገጠመኝም።
የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖር ይሆን?
አዎ የወደፊት እቅድ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የምፈልገው እና በሙሉ አልበምም የመምጣት እቅድ አለኝ። ከነዚህ ስራዎች በኋላ አሁን በፊታችን በዚህ አጋጣሚ March 29 የሚለቀቅ ኢፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃ ድርጅት ጋር የተወሰኑ ስራዎችን የሚሰርተን ወደፊት በግሌ ደግሞ ያው ሙሉ አልበም ከተለያዩ ደራሲያን ተቀብዬ እንዲሁ በዚሁ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው።
የላችን ከጎን አይት ትለኛለች ታዲያ ሷ የታለች? አይትዝ ትለኛለች ታዲያ የታለች?
መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ፣ የመምህርነቱ ምዕራፍ ተዘግቷል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃህን ሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ ይሆን እስካሁን?
አዎ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ፣ እንዲሁም ጥሩ ያንተን አርያ እንከተላለን የሚልኝም ተማሪዎች አሉ። ያው እኔ በትምህርቱ ገፍተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ እመክራቸዋለሁኝ እና በዚህ መልክ ነው።
የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን?
የመምህር ምዕራፍ አልተዘጋም፣ እንግዲህ እስካሁን አልተዘጋም። ያው 10 ዓመት አልፎኛል በመምህርነቱ ዓለም ከቆየሁኝ ከሙዚቃው ጎን ለጎን፣ እንግዲህ አልተዘጋም እስካሁን። እንግዲህ
እጅግ በጣም አመሰግናለሁ ባልከው ዓለሙ፣ ቀሪ የሙያ ዘመንህ በስኬት ይደምቅ ዘንድ እመኝልሃለሁ። መልካም ምሽት ይሁንልህ። ከስቱዲዮ አዲሱን የሙዚቃ ስራህን ለአድማጮቻችን እናሰማለን።
እጅግ በጣም እናመሰግናለን። እግዚአብሔር ይባርክልኝ። እናንተንም ሁሉ እንዳልደረቦችንም ካላችሁበት አሜሪካ ሰላምን ይጠማችላለን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ አመሽሎት ጽዮን ግርማ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።